voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የቅዳሜ ነሐሴ 23 2007 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ሰላም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። አስተናጋጃችሁ አሉላ ከበደ ነኝ። የገዢው ፓርቲ ኢህአዴግ 10ኛ ድርጅታዊ ጉባኤ በመቀሌ ከተማ እየተካሄደ ነው። ተቃዋሚዎች ጉባኤው ለአገሪቱ አንገብጋቢ ችግሮች ምላሽ የሚሰጥ አይደለም ይላሉ።
መልካም አስተዳደር ችግር፣ የሙስና ችግር፣ የአፈጻጸም የቢሮክራሲ ችግር የሚሉት ከአስር ዓመት በፊት ተነስተው ነበር። እነዚህ ችግሮች አሁንም እየተደገሙ ናቸው። በየጊዜው የሚደጋገሙ ከሆነ መፍትሄው መቼ ነው? ይፈታልስ ይሄ ነገር ወይ?
የመድረክ የሥራ አስፈጻሚ አባል አቶ ገብሩ አስራት ናቸው። ቃለ ምልልሱ ከዜና በኋላ ነው የሚቀርበው። ለኋለኛው የቅዳሜ ምሽት ስርጭታችን አጋማሽ ደግሞ በምርጥ ምርጥ የእንግሊዝኛ ዜማዎች የምትዝናኑበት የሙዚቃ ቃና ተሰናድቷል። አራት ሰዓት ሊሆን ሲል ዋና ዋና ርዕሶችን በድጋሚ እናቀርብና እንሰናበታለን። ንጉሡ ታምሬ ፕሮግራሙን ይመራልናል። መልካም ምሽት። አሁን የዓለም ዜናዎች።
ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የደቡብ ሱዳን ተፋላሚ ወገኖች አዲሱን የሰላም ስምምነት ሙሉ በሙሉ ተግባራዊ የማያደርጉ ከሆነ ማዕቀቦች ልጥል ዝግጁ ነኝ ሲል አስታውቋል። ከጸጥታው ምክር ቤት ፕሬዝደንታዊ ጽህፈት ቤት የወጣው መግለጫ ሁለቱ ወገኖች ተኩስ አቁሙን በአስቸኳይ እንዲያከብሩ ይጠይቃል። የሀገሪቱ ፕሬዝደንት ሳልቫ ኪር ተኩስ አቁሙ ሙሉ በሙሉ ተግባራዊ ከሚሆንበት ከዛሬው ዕለት አስቀድመው ሐሙስ ጦር ሰራዊታቸውን ወታደራዊ ኦፐሬሽኖችን በሙሉ እንዲያቆም አዘዋል። ኪር የሰላም ስምምነቱን ባለፈው ረቡዕ ጁባ ላይ ፈርመዋል። ተቀናቃኛቸው ሪያክ ማቻርም ከዚያ ከአንድ ሳምንት ቀደም ብለው በአዲስ አበባ እንደፈረሙት አይዘነጋም። ኪር በሰላም ስምምነቱ ቅሬታዎች እንዳሏቸው የዘረዘሩ ሲሆን ያ ተኩስ አቁም እንዳይጸና ሊያስተጓጉል ይችል ይሆናል የሚል ስጋት አስነስቷል። የተባበሩት መንግስታት ያወጣው መግለጫ ከማናቸውም ወገን በኩል የሚመነጭ ለሰላም ውሉ ሙሉ ቁርጠኝነት ያለመኖር አዝማሚያ እንደሚያሳስበው ገልጾ ስምምነቱ ሙሉ በሙሉ ተግባራዊ መሆኑን ለማረጋገጥ ተገቢ እርምጃ ለመውሰድ ዝግጁ ነን ብሏል። የግብጽ ፍርድ ቤት ሶስቱን የአልጀዚራ ጋዜጠኞች የታገደውን ሙስሊም ወንድማማች ፓርቲን ደግፋችኋል ብሎ የሶስት ዓመት እስራት ብይን እንዳስተላለፈባቸው ታወቀ። ካይሮ ላይ ያስቻለው ፍርድ ቤት ዛሬ ነው ብይኑን ይፋ ያደረገው። የአልጀዚራ ተጠባባቂ ስራ አስኪያጅ ሞስታፋ ስዋክ የዛሬው ብይን ምንም አይነት ምክንያታዊ ወይም ትክክለኛ አስተሳሰብ እንደሌለ የሚያሳይ ነው ብለዋል። የአምነስቲ ኢንተርናሽናል የግብጽ ተመራማሪ ኒክለስ ፒያካርድ በበኩላቸው የዛሬው ብይን የሚያሳየው ግብጽ ውስጥ የመናገር ነጻነት ሙሉ በሙሉ መታፈኑን ነው ብለዋል። ዳኛው ፍርዱን ይፋ ባደረጉበት ጊዜ ሲናገሩ ጋዜጠኞቹ በግብጽ የጸጥታ ባለስልጣናት ያልተፈቀደ መሳሪያ ይዘው ተገኝተዋል፣ ያለ ፈቃድ ሆቴላቸውን የሐሰት ዜና ማሰራጫ ጣቢያ አድርገውታል ብለዋል። ካናዳዊው ሞሐመድ ፋሚ፣ ግብፃዊው ባህር ሞሐመድ እና አውስትሬሊያዊው ፒተር ግረስት ከተያዙበት እንደ ኤሮፓውያን አቆጣጠር ታህሳስ 2013 ጀምሮ የፍርድ ሂደታቸው በተደጋጋሚ በቀጠሮ ሲዘገይ መቆየቱ ይታወቃል። ግረስት ባለፈው የካቲት ተለቆ ወደ ሀገሩ ሄዷል። የዛሬውን ብይን ፍትህ አልባ ብሎታል። ሶሪያ ውስጥ በሚንቀሳቀሰው እስላማዊ መንግስት ነኝ በሚለው ቡድን ላይ በዩናይትድ ስቴትስ መሪነት በተከፈተው የጥቃት ዘመቻ የቱርክ ተዋጊ ጀቶች ለመጀመሪያ ጊዜ የአየር ጥቃት ማካሄዳቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የቱርክ አየር ኃይል አውሮፕላኖች ከትናንት አርብ ማታ አንስተው ለአገራችን አደጋ የደቀኑ ያሏቸውን ሶሪያ ድንበር ውስጥ መደዳውን የሚገኙ ኢላማዎች ደብድበዋል። ቱርክ ለወራት ስታጓትት ቆይታ በእስላማዊ መንግስት ጽንፈኞች ላይ በተከፈተው ውጊያ የበለጠ የጥቃት ተሳትፎ ለማድረግ የተስማማችው ባለፈው ወር መሆኑ ይታወሳል። በመጨረሻም የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ሱዛን ራይስ ቀደም ብሎ ባልታቀደ ጉብኝት ፓኪስታን ኢስላማባድ ገብተዋል። የተጓዙት ከፓኪስታን የመንግስታትና የጦር ሰራዊት ከፍተኛ ባለስልጣናት ጋር ለመነጋገር መሆኑ ታውቋል። ስማቸው እንዳይገለጽ የጠየቁ የፓኪስታን ባለስልጣናት እንዳሉት ራይስ ነገ እሁድ ከጠቅላይ ሚኒስትሩ ናዋዝ ሻሪፍ ጋር ይወያያሉ። ሁለቱ የሚያደርጉት ውይይት በህንድና በፓኪስታን መካከል በቅርቡ እየተጋጋመ የመጣውን ውጥረትም እንደሚያነሱ ይጠበቃል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች፣ የሰዓቱን የዓለም ዜናዎች ያደመጥን በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ የሚተላለፈው ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። አሁን ከመድረክ ሥራ አስፈጻሚ አባል አቶ ገብሩ አስራት ከአዲስ አበባው ዘጋቢያችን እስክንድር ፍሬው ጋር ወደ አካሄዱት ቃለ ምልልስ እንይላፍ።
የኢትዮጵያ ገዢ ፓርቲ ኢህአዴግ 10ኛ ድርጅታዊ ጉባኤ በትናንትናው ዕለት በመቀሌ ከተማ ተከፍቷል። ጉባኤው የኢህአዴግ የመጨረሻው ከፍተኛ የአመራር አካል ነው ብለዋል በመክፈቻው ላይ የተናገሩት የግንባሩ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የተቃዋሚ ፓርቲ መሪዎች እንደሚያምኑት ግን ይህ ጉባኤ የስልጣኑን ያህል ለሀገሪቱ አንገብጋቢ ችግሮች ምላሽ የሚሰጥ አይደለም። ቀደም ሲል የኢህአዴግና የህወሓት ከፍተኛ አመራር አባል የነበሩት አሁን ደግሞ የተቃዋሚው መድረክ የስራ አስፈጻሚ ኮሚቴ አባል የሆኑት አቶ ገብሩ አስራት ይህንን ሀሳብ አንጸባርቀዋል። አቶ ገብሩ ለዚህ መነሻ ያደረጉት ዋናው የኢህአዴግ ጉባኤ ከመካሄዱ በፊት የተጠናቀቁትን የአባል ድርጅቶች ማለትም የኦህዴድ፣ የብአዴን፣ የደኢህዴንና የህወሓት ድርጅታዊ ጉባኤዎችን ነው። ዋናው የኢህአዴግ ጉባኤ የነዚህ ጉባኤዎች ውጤት ነው ያሉት አቶ ገብሩ የሀገሪቱን መሰረታዊ ችግሮች የሚፈቱ ውይይቶች አልተካሄዱም ባይ ናቸው። እንዲያውም የተሻለ ውይይት ተካሄደ የሚባለው በህወሓት ውስጥ ነው ብለዋል። አቶ ገብሩ ይቀጥላሉ።
አንዳንድ የፖለቲካ ማህበራዊ፣ ኢኮኖሚያዊ ጥያቄዎች መነሳታቸው ግን
በጉባኤተኛው ማለት ነው
በጉባኤተኛው ይሄ ቦታ ያለው ይመስለኛል። እንዲያውም ከሌሎች ድርጅቶች የተሻለ ህወሓት ውስጥ ችግሮችን ለማየት የተሞከረበት ሁኔታ እንዳለ ግን እገነዘባለሁ።
ከዚህ ከአባል ድርጅቶቹ ሰሞኑ ባካሄዷቸው ጉባኤዎች ውስጥ ከሌሎቹ ይልቅ ህወሓት ውስጥ ችግሮችን ለማየት ሙከራ ተደርጓል ነው እያሉኝ ያሉት?
በትክክል እኔ እንግዲህ በሁሉም ድርጅቶች መሳይ ነው ኢህአዴግ እየመራው ባለው ሀገር የህግ የበላይነት በከፍተኛ ደረጃ ተጥሷል። ነጻነቶች የሉም፣ አፈናው ከፍተኛ ነው፣ ዲሞክራሲ የለም፣ የሰዎች መብት በጣም የተደፈቀ ነው ያለው፣ የተዘጋ ነው ያለው። የተለያዩ ተቋማት ነጻነት የላቸውም። የዩኒቨርሲቲ ተቋማት ሳይቀሩ ወደ ካድሬ ትምህርት ቤትነት እየተለወጡ ነው ያሉት። ትምህርት ቤቶች ሳይቀሩ ወደ ካድሬ ትምህርት ቤትነት እየተለወጡ ነው ያሉ። በነጻነት ምርምር የሚደረግባቸው ተቋማት ሳይቀሩ ወደ ካድሬ ትምህርት ቤትነት ነው እየተለወጡ ያሉ። ይሄ በአገሪቱ ያለ አካሄድ ነው። ያም ሆኖ የዚህ ውጤት የዚህ ችግር ጎልቶ የታየው ግን ትግራይ ውስጥ ነው። የዚህ ችግር ውጤት የከፋ ሆኖ እየታየ ያለው በአስተዳደር፣ በሙስና፣ በሌሎችም በልማት፣ በሁሉም መስክ፣ በችጋር፣ በሁሉም መስክ የከፋ ሆኖ እየታየ ያለው ትግራይ ላይ ስለሆነ በትግራይ ከረር ያለ ውይይት፣ ጠለቅ ያለ ውይይት መነሳቱ አያስገርምም። ግን እኔ የምለው
ፈጀውም ጊዜ ረዘም ያለ ነው። አቶ ገብሩ
እሱ ነው ልልህም የፈለግኩት። እንዲያውም የደኢህዴን እንዲያውም ጉባኤ ነበር ወይ የሚል ጥያቄ ያስነሳል። የኦህዴድና ነው በአዴንም ቢሆን እንዲሁ ተሸፋፍኖ የሄደ ይመስለኛል። ከውጭ ሳየው አነሳቸው የሚባል ከረር ያለ ጉዳይም የለም
ነው። ግን ምክንያቱ ለዚህ
እኔ ቅድም ለማለት የሞከርኩት አለ የችግሩ ጥልቀት ስፋት በሁሉም አባል ድርጅቶች ተመሳሳይ ነው። ግን ደግሞ ህወሓት ውስጥ ያለው ችግር አሁን ስር የሰደደ ይመስለኛል፣ ከፍ ያለ እና ስር የሰደደ ይመስለኛል። ይሄም ህዝቡ ሳይቀር የተገነዘበው ነው። ተራው ህዝብ ሳይቀር የተገነዘበው ነው። መልካም አስተዳደር ጭራሽ ሞቷል። የልማት እንቅስቃሴ ኢንቨስትመንት ጭራሽ ተማሙታል። መሰረተ ልማቶች ጭራሽ ሞተዋል። የውሃ አቅርቦት በትልቅ ክትሞች ማቅረብ አልተቻለም። የመንግስት ባለስልጣናትና የፓርቲ አመራሮች ከስራ ይልቅ በስብሰባ የተጠመዱና ስብሰባን ስራ አድርገው የወሰዱ ናቸው። በዚህ ምክንያት ህዝቡ በጣም የተቆጣበት ሁኔታ ነው ያለው እና ይሄን እንዲሁ አልፈነዋል በቀላሉ ተግባብተናል ብሎ ማስረዳት አይቻልም። ጉባኤተኛውም የዚህ ህዝብ ነጸብራቅ ስለሆነ ይሄን ማንሳት አለበት። ይሄን ማንሳት የግድ ይላል።
ስለዚህ አቶ ገብሩ ለምሳሌ ጉባኤው ሲታቀድ አሁን የህዋተን ነው ሰር ወይ ሜሌሎቹን ምሳሌ ማድረግ እንችላለን። ይሄን ያህል ቀን ነው የሚቆየው ተብሎ ፕሮግራም ይያዝለታል ወይስ ውይይቶቹ የፈጁትን ያህል ይሄዳል? ለዚህ ነው ወይ የህዋት የረዘመው ከታቀደው ጊዜ በላይ ይሄደን ይላሉ? እሱስ ከመያውቁት ለስንት ቀን ነበር ይሄ ለምሳሌ ፕሮግራም የተያዘለት የህዋት ጉባኤ?
አዎ የህዋት ጉባኤ እንደሚመስለኝ ከ14 እስከ 18 ነው
በኢትዮጵያ አቆጣጠር
ብሎ የተይዘ ነበር። አሁን ግን ከዛ በላይ ሄዷል እና በተለምዶ ጉባኤዎች ጊዜ ያስቀምጣሉ። በዚህ ጊዜ ተጀምሮ አጀንዳዎችም ቀርጸው ነው የሚመጣው፣ አመራሩ ነው ቀርጾ የሚመጣው እና በዚህ ጊዜ ተጀምሮ በዚህ ጊዜ ያልቃል ይባላል። ባልተለመደ ግን አሁን የህዋቱ ጉባኤ ከተቀመጠለት የጊዜ ገደብ አልፎ ሄዷል። ይሄም የውይይቱ ክረትና ጥልቀት ያመለክታል። እንዲሁ በቀላሉ ሊያልፉት አልቻሉም። አመራሩ ያመጣው አጀንዳ ጉባኤተኛው እንዳለ ተቀብሎ ለመሄድ እንዳልፈለገ ነው የሚያመለክተውና ውይይት ክርክሮችም እንዳሉ ያመለክታል ማለት ነው። ውስጥ
እንደ ነገሮች በፊት የሚያጋጥሙ ነበር። ለምሳሌ አቶ ገብሩ ሶስ ከመያስታውሱት ድረስ ጉባኤ ለተወሰነ ጊዜ አቅዳችሁ በኢህአዴግ ደረጃም ሊሆን ይችላል በህዋት ደረጃም ቀናት የሚታለፉበት ጊዜ ሁሌ የሚያጋጥም ነው።
አዎ እና በተለይ በትጥቅ ትግሉ ጊዜ ረዘም ያሉ ቀናት የሚወስድበት ሁኔታ ነበር። ክርክሮች ይጠናከራሉ፣ ክርክሮች ይጣጣፋሉ። ስለዚህ ክርክሮቹ በሙሉ አልቀው እስኪጠቃለሉ ድረስ ጉባኤው የሚቀጥልበት ሁኔታ ነበር። በሌላ ጊዜ ግን እንዲሁ በተለምዶ በዚህ ትጥቅ ትግሉ በኋላ ግን በአብዛኛው ጊዜ ይቀመጥና በተባለው ጊዜ የሚያልቅበት ሁኔታ ነበር። አሁን ግን ረዘም ያለ ጊዜ ወስዷል። የሚያነጋግሩ ጉዳዮች በርካታዎች እንዳሉ ታሳቢ ያደርጋል።
አቶ ገብሩ እንግዲህ እነኚህ ጉባኤዎች ወይም ጉባኤተኞቹ ምን ያህል የመወሰን ስልጣን አላቸው? በአባል ድርጅቶች ደረጃም ሊነግሩኝ ይችላሉ ወይ ደግሞ በኢህአዴግ ደረጃ? አሁን ጉባኤተኛው የሚያነሳቸው ነጥቦች እያሉ የጠቀሷቸው አሉ እርስዎ፣ እነዛ ነገሮች አጠቃላይ የጉባኤ ውሳኔ ሆነው ይወጣሉ ወይ ነው ወይስ የጉባኤተኞቹ ስልጣን ውስን ነው ማለት ይቻላል? ከታች ከላይ ወደ ታች ነው አጀንዳ ተቀርጾ ይሄን ተቀበሉኝ የሚባለው እንደዛ ነው ወይ ወይስ ጉባኤተኛው አጠቃላይ? ምክንያቱም ብዙ ሰው ነው የሚሳተፈው። ለምሳሌ አሁን በኢህአዴግ ጠቅላላ ማን ነው 10ኛ ጉባኤ ላይ መቀሌ ውስጥ እያንዳንዱ አባል ፓርቲ አራቱም አባል ፓርቲዎች 200-250 ባለ ድምጽ ተሳታፊ እንደሚኖራቸው፣ ከነሱ ውጪ ደግሞ ያለ ድምጽ የሚሳተፉ 500 ሰዎች እንደሚኖሩ፣ በአጠቃላይም ከ500 ሰዎች በላይ እንደሚሳተፉ ነው እየተጠበቀ ያለውና እነኚህ ሁሉ ሰዎች ሲሳተፉ በተለይ በድምጽ የሚሳተፉት የአራቱን ድርጅቶች ጉባኤተኞችን ወሰድና ምን ያህል ስልጣን አላቸው? ምን ያህል የነሱ የሚያነሷቸው አጀንዳዎች ውሳኔ ሆነው ይወጣሉ?
እንግዲህ በዚህ እርግጠኛ ሆኜ የምናገረው ጉባኤዎች በየሁለት ዓመት ወይም ሁለት ዓመት ተኩል የሚካሄዱ ናቸው። ጉባኤ ከወሰነ በኋላ ዋናው ስልጣን ያለው ስራ አስፈጻሚ ጋ ነው። ስለሆነ እዚህ ላይ የሚነሱ ጥያቄዎችም ተግባራዊ ይሆናል ብሎ ማሰብ ያስቸግራል።
ግን የጉባኤ ውሳኔ ሆነው ይወጣሉ? የጉባኤ አቋም ሆነው ይወጣሉ ውሳኔዎቹ? አሁን በጉባኤተኛው የሚነሱት?
አዎ ሊሆኑ ይችላሉ። አዎ ውሳኔዎች ይተላለፋሉ። እነዚህ ቅድም ያልኳቸው ችግሮች፣ የሙስና ችግር፣ የመልካም አስተዳደር ችግር፣ እንደዚህ ያሉ ድርጅቶቹ በራሳቸው አቅም የደረሱባቸው አመለካከቶች ውሳኔ ሆነው ሊወጡ ይችላሉ። ግን እነዚህ ውሳኔዎች ተግባራዊ ይሆናሉ የሚለው ነው ዋናው ጥያቄ። እንግዲህ ፋይናል የመጨረሻ ስልጣኑ የስራ አስፈጻሚ ነው። የስራ አስፈጻሚ ስለሆነ ስራ አስፈጻሚው በሚቀጥሉት ሁለት ዓመታት በፈለገው በመረጠው መንገድ ሊወስድ ይችላል። እንግዲህ የጉባኤ ዋና ጉባኤተኛው በጣም ጥሩ አካሄድ ከሄደ ሊያደርግ የሚችለው በተለይ የድርጅቶቹ ጉባኤ አመራርን መቀየር ነው፣ አመራርን መለወጥ ነው። ስለዚህ የነሱ ስልጣን የሚመስለኝ እዚህ ሊያደርጉ የሚችሉ እነዚህ ድርጅቶች ምናልባት ለወደፊቱ የለውጥ አጀንዳን ያራምዳሉ የሚላቸውን ሰዎች በማዕከላዊ ኮሚቴ ውስጥ ማካተት ነው የሚሆነው። ይሄ ግን አልቋል። አሁን ይሄን ሊያደርጉ ይችላሉ። ከዛ ውጭ ግን የወሰኑትን ውሳኔ የመቆጣጠር ኃላፊነትም አሰራርም የላቸውም። የወሰኑት ውሳኔ በመጨረሻ በስራ አስፈጻሚና በማዕከላዊ ኮሚቴ የሚወሰን ስለሆነ ብዙም ፋይዳ ያለው አይመስለኝም።
አስገዳጅ አይደሉም ውሳኔዎቹ በአጠቃላይ አሁን ሳጠቃላቸው ውሳኔዎቹ ወሰናሉ፣ ግን አስገዳጅ አይደሉም።
አይሆንም ልበልህ ምን መሰለህ፣ በኢህአደግ ታሪክ እንደምታየው እንደምታውቀው ለምሳሌ ኢህአደግ ህዝቡ የጠበቀው ነገር አላሟላም ተሳስቻለሁ ያለው ለመጀመሪያ ጊዜ 97 ዓመተ ምህረት ከመጫ በኋላ ነበር በግባዮች። እንግዲህ ይሄ 10 ዓመት ሆኖታል። ከዛ በኋላ አሁንም ተመሳሳይ ችግሮች እየተነሱ ነው። የመልካም አስተዳደር ችግር፣ የሙስና ችግር፣ የአፈጻጸም የቢሮክራሲ ችግር የሚሉት ከ10 ዓመት በፊት ተነስተው ነበር። እነዚህ ችግሮች አሁንም እየተደገሙ ናቸው። በየጊዜው የሚደጋገሙ ከሆነ መፍትሄው መቼ ነው? ይፈታልስ ይሄ ነገር ወይ? ስለዚህ ችግሩ ከአፈጻጸም ባለፈ የመዋቅር የፖሊሲ ያልጣጫ ችግር እንዳለ የሚያመለክት ጉዳይ እንደሆነ ያመለክተኛል። ስለዚህ ኢህአደግ አሁን እኮ ኢህአደግም ቢሆን ማለት ነው እኔ ጉባኤ ተወያያችሁም ቢሆን የነዚህ ችግሮች ምንጭ ወይ ምንጮች ምንድናቸው የሚል ነገር እኮ አላነሱም እኮ በሁሉም ድርጅቶች አልተነሱም። የአፈጻጸም ችግር ተደርገው ነው እየተወሰዱ ያሉ።
ለምሳሌ ግን አቶ ገብሩ ወደዚህ ጉባኤ ለመልሰውትና ይህ ጉባኤ የሚካሄድበት ወቅት አንደኛ ጠቅላላ ምርጫ በተካሄደ ማግስት ነው የሚካሄደው የኢህአዴግ አስረኛው ጉባኤ። ሁለተኛ ደግሞ ታሪካዊ የተባለ ጉብኝት ለመጀመሪያ ጊዜ በአንድ የአሜሪካ ፕሬዝዳንት በኢትዮጵያ ከተካሄደ በኋላ በፕሬዝዳንት ባራክ ኦባማ ጉብኝት ማግስት የሚካሄድ ጉባኤም ነው። ፕሬዝዳንቱ እርስዎ የጠቀሷቸውን ለምሳሌ እና በሌሎችም ተቃዋሚ ፓርቲዎች የሚነሱትን የዲሞክራሲ የሰብአዊ መብት ጉዳዮች አንስተው ከኢትዮጵያ መሪዎች ጋር መነጋገራቸው በተነገረ ማግስት ነው የሚካሄደው ይህ ጉባኤ። እና እነዚህ ሁሉ ነገሮች የምርጫው ሁኔታ፣ የፕሬዝዳንቱ ጉብኝት፣ ፕሬዝዳንቱ በውይይት ያላቸው እነዚህን ጉዳዮች በሰፊው ማንሳታቸው እየተነገረ ባለበት ወቅት ማግስት የሚካሄድ መሆኑ ምናልባት እነዚህ ጉዳዮች በጉባኤው የበለጠ ትኩረት እንዲያገኙ ያደርጋል ብለው ያስባሉ እርስዎ?
አይመስለኝም። እንዲያውም የፕሬዚደንት ኦባማ ንግግር በአንድ በኩል አሁን እየተነሱ ያሉ ጥያቄዎች የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ፣ የሲቪል ማህበረሰባትና የነጻ ጋዜጠኞች ህልውና ጥያቄ ብዙ ነገሮችን አንስተዋል። በአጠቃላይ ግን ኢትዮጵያ ውስጥ ዲሞክራሲ አለ ወይ፣ ኢህአደግ በዲሞክራሲ አግባብ ነው የተመረጠ የሚለው ግን ኢህአደግ የሞራል ስንቅ እንዳገኘ አድርጎ ነው የወሰደው።
ፕሬዝዳንቱ በዲሞክራሲያዊ መንገድ የተመረጠ ነው ብለው አሁን ያለውን የኢህአደግ መንግስት መግለጻቸው ነው የሚሉት።
መግለጻቸው ይሄ ጉዳይ የሞራል ስንቅ እንዳቀበሉት ነው የሚታየው። ያውም ነው ኢህአደግ እንግዲህ አሜሪካ መስክሮልኛል፣ አሜሪካ ስለመሰከረልኝ እንግዲህ እኔም ዲሞክራሲ ነኝ የሚልን ትንሽ የሞራል ንቃት ነው የሰጠው የሚመስለኝ። ምርጫው ግን አሳፋሪ ምርጫ ነበር። በምርጫው ኢህአደግ እንግዲህ 100% አሸንፍ ያለሁ ብሎ ተኝቶ የሚያድር አይመስለኝም። የጸረ ዲሞክራሲ መገለጫ እንጂ የዲሞክራሲ መገለጫም አይደለም። 100% አሸንፍ ያለሁ ማለት ዘርፍ ያለሁ ማለት እኔ አንድን የፖለቲካ ድርጅት የሚያሳፍር እንጂ የሚያስደስት መስሎ አይታየኝም። ስለዚህ ምርጫው ለኢህአደግ ከፍተኛ ችግር የፈጠረበት አሳፋሪ ሁኔታም የፈጠረበት እንጂ የሚያስደስተውም አይመስለኝም። በውስጣቸው ብዙ አባላት ብዙ ደጋፊዎችን የማውቃቸው ሳይቀር የተደሰቱ አይመስለኝም። ምክንያቱም በዝርፊያ የተካሄደ በቅሚያ የተካሄደ ከእቅዱም ጀምሮ እስከ መጨረሻው በዝርፊያ የተካሄደ ስለሆነ ይሄ የሞራል ህዳሴ ሊሰጣቸው አይችልም። የኦባማም ጉብኝትም ቢሆን ከዚህ ምርጫ ማግስት በኋላ የተደረገ ስለሆነና አንዳንድ ጉዳዮችም ስላነሳ የሞራል ስንቅ ሊሆናቸው የሚችል አይመስለኝም። ይልቅንስ ህዝቡ ያነሳቸው ያሉ በሺዎች የሚቆጠሩ ችግሮች ያለመፍታቱ ነው ኢህአደግ እንደ ትልቅ የነበረበት እንደ ትልቅ ችግር እና ቅድም ያነሳኋቸው በርካታ የተወሳሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮች ናቸው በዚህ ሀገር ያሉ። እነዚህን የሚያይ አይመስለኝም። ምክንያቱም ኢህአደግ ቆርጦ የነሳው ለስልጣኑ ስለሆነ ይሄ ስልጣንን ተቆጣጥሮ መሄድና የህዝብን ጥያቄ መመለስ ሁለት የተለያዩና የሚጋጩ ስለሆኑ ኢህአደግ በዚህ ጉባኤም የህዝቡን ጥያቄ የሚመልስ ሆኖ አይታየኝም። የሚመልስም አይመስለኝም።
እዚህ ላይ ግን አቶ ገብሩ ለምሳሌ የኢህአዴግ ቃል አቀባይ አቶ ደስታ ተስፋው ሰሞኑን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ኢህአዴግ በከፍተኛ ድምጽ አሸንፎ ተመርጧል፣ ነገር ግን ህዝቡ ችግሮችም እያሉ ነው፣ ኢህአዴግ እነዚህን ችግሮች መፍታት አቅም አለው ሊፈታልኝ ይችላል በሚል ጭምር ነው የመረጠን። ስለዚህ እነዚህን የህዝብ ችግሮች የህዝብ ጥያቄዎች መፍታት በሚቻልበት ሁኔታ ላይም ውይይት እንደሚደረግ ጠቆም አድርገዋል ቃል አቀባዩና ከዚህ አንጻር እነዚህ ጉዳዮች ውይይት አይደረግበትም ብለው ያስባሉ? ምክንያቱም ኢህአዴግ እንደዚህ አይነት ነገሮች ይነሳሉ፣ የህዝቡን ጥያቄዎች እናቃቸዋለን እንወያይባቸዋለን እያለ ነው ያለው።
እንግዲህ እነዚህ ጥያቄዎች በግልጽ አደባባይ የወጡ ስለሆኑ መነጋገሩ አይደለም ዋናው ጉዳይ። በእነዚህ ጉዳዮች ላይ ሊነጋገር ይችላል ኢህአደግ ይነጋገራልም። ግን ኢህአደግ እነዚህን ችግሮች ለመፍታት ቁርጠኝነት አለው ወይ? አንዱ ብቃት አለው ወይ? ሌላው ፍላጎቱ አለው ወይ? እነዚህ ናቸው ኮመታይት ያለባቸው። እነዚህ ችግሮች እኮ ኢህአደግ አሁን ያወቃቸው ችግሮች አይመስለኝም። ቀደም ለመግለጽ እንደመኮርኩት ቢያንስ ከ10 አመት በፊት በ97 አመት ምረት ምርጫ ህዝቡ አልመርጥህም ሲለው ያኔ እኮ አውቆታል እነዚህ ችግሮች እንዳሉ አውቃቸዋል። ከዚያም በኋላ አሁን የተባባሰበት እነዚህ ችግሮች ተባብሰው የቀጠሉበት ሁኔታ ነው ያለው። ስለዚህ ያኔ ማንስ ተነጋግሯል እኮ በጉባኤዎች እኮ ሁሉ ጊዜ ያነሳቸዋል በተለይ እነዚህ አፈጻጸም የሚላቸው ችግሮች የመልካም አስተዳደር የዲሞክራሲ የምናምን ብለው ያነሳና እነዚህ ችግሮች እንግዲህ የጠቅላላ የመዋቅሩ የድርጅቱ መሰረታዊ ያመለካከት ያስተሳሰብ የፖሊሲ ችግሮች ሳይሆኑ ያፈጻጸም ነው ብሎ ይደመድማል። ይሄ ነው እንግዲህ መሰረታዊ ችግሩ እኮ የኢህአደግ እዚህ ላይ ነው መታየት ያለበት እንጂ አንስቶ ይወያያል ግን ከመሰረቱ ሊፈታቸው አይችልም። በተለይ በአሁን ጊዜ እነዚህ ችግሮች ከመሰረቱ ከታዩ የስልጣን ጥያቄም ሊያስነሱ ስለሚችሉ እነዚህን ሸፋፍኖ ደባብሶ የማሄድ አለባብሶ መሄድ ጉዳይ ካልሆነ በስተቀር ከመሰረቱ እነዚህን ሊፈቱ የሚችሉ መሰረታዊ የአቅጣጫዎች የለውጥ አጀንዳዎች ይዞ ይቀጥላል የሚል አመለካከት የለኝም። በዚህ ጭራሽ እኔ ቅንጣትም ታል ጥርጥር የለኝም አልጠራጠርም። ምክንያቱም ጥያቄዎች ግን እንዳልከው ይነሳሉ ይተደርጉባቸዋል ይባላል። ውይይት እኮ ፋይዳ የለውም። ውይይትማ ካሁን በፊትም ተደርጓል በእነዚህ ጉዳዮች ላይ። ለምንድን ነው በየጊዜው ውይይት የተደረገ መፍትሄ የማይገኘው ነው? መፍትሄ ያልተገኘበትን ምክንያት ነው ህዝቡ ማወቅ ያለበት ኢህአደግም ማየት ያለበት ይሄን ነው።
ያፈጻጸም ችግሮች ናቸው ይያለ ያልፋቸዋል ኢህአደግ ያፈጻጸም ችግር ነው ብሎ ነው የሚወያይባቸው ብለዋል። ለምሳሌ በእናንተ ምነት ግን እቺኛው አባጭሩ ይመልሱልኝ ወላ ጥያቄ እናልፋለን። ያፈጻጸም አይደለም ችግሩ የፖሊሲ ነው በእናንተ በተቃዋሚ ፓርቲዎች እምነት?
በትክክል እንግዲህ አሁን እኮ ኢህአደግ በተለይ የሚተቸውን ሳይቀር ጥላት ብሎ የሚፈርጅ ኃይል ነው። ህዝቦችን በሱ አስተሳሰብ የማይነዳውን በሱ አስተሳሰብ የማይሄደውን ዜጋ በሙሉ እንደ ጠላት የሚፈርጅ ድርጅት ነው። ይሄ ትልቅ የአስተሳሰብ ዝንፈት ይመስለኛል። ሌላው ይሄ የአንድ ፓርቲ የበላይነት የአንድ ፓርቲ ምንድን ነው አውራ ፓርቲነት ምናምን የሚላቸው ሁሉ እኮ የአስተሳሰብ ችግሮች ናቸው። ዲሞክራሲን የሚደቁ ሌላን አስተሳሰብ የማይቀበሉ አማራጭን የማይቀበሉ ሂስን የማይቀበሉ እንግዲህ ሂሶች በተደራጀ በአማራጭ ናቸው የሚገለጹት። ነፃ ጋዜጣን የማይቀበሉ የሚያጠፉ እንጂ ነፃ አስተሳሰብን የሚደፍቁ የህግ የበላይነትን የማይቀበል አስተሳሰብ ይሄ ነው ምንጩ መሰረቱ ይሄ ነው የነዚህ ሁሉ ችግሮች አውራ ምንጭ እዚህ ያለው አስተሳሰብ ነው። በዚህ ደረጃ ለውጥ እስካልመጣ ድረስ ነገሮች መልሰው ነው ተግባራዊ የሚሆኑ መልሰው ነው። የሙስናው ችግርም እንግዲህ ነፃ ጋዜጣ በሌለበት ሙስና ሊቀረፍ ይችላል እንዴ? ነፃ ሲቪል ማህበረሰብ በሌለበት ሙስናን መዋጋት ይቻላል እንዴ? ነፃ የዜጎች ሐሳብ የመግለጽና አስተያየት ነፃ የኢንፎርሜሽን የማግኘት መረጃ የማግኘት ሁኔታ በሌለበት ሙስና መዋጋት ይቻላል እንጂ ልበልህ መጥፎ አስተዳደር መዋጋት ይቻላል እንዴ? ስለዚህ ህዝቡ እኮ አሁን እኮ ተደራጅቶ መቃወም አይችልም። ይሄ ደርሶብናል ብሎ ሰራተኛው እንደዚህ ሊያደርግ አይችልም። ተቃዋሚው እንዲህ ሊያደርግ አይችልም። ሲቪል ማህበረሰብ የሚባል የለም ሊቃወም አይችልም። በየትኛው አቅሙ ነው ህዝቡ ችግሮችን በመፍታት ረገድ ለውጥ ለማምጣት የሚችለው? ስለዚህ በመሰረቱ ችግር ስላለ መሰረታዊ ችግር ስለሆነ ያፈጻጸም ችግር አይደለም ያስተሳሰብ ችግር ነው። እና ቆርጦ የሚቆርጥ አይመስለኝም። አሁን ቆርጦ እነዚህን ችግሮች አትሊስት በህገ መንግስቱ የተቀመጡትን የሰብአዊ መብት ጥያቄ፣ የዲሞክራሲ ጥያቄ፣ የነጻ ሚዲያ ህልውና ጥያቄ፣ የሲቪል ማህበረሰብ ህልውና ጥያቄ፣ ዜጎች በነጻነት እንዲደራጁ፣ እንዲቃወሙ፣ እንዲሄዱ፣ የተቃዋሚ ፓርቲዎች በሚገባ እንዲደራጁ ካልፈቀደ በስተቀር እነዚህ ችግሮች ቀጣይ ይሆናሉ። ቀጣይ የአንድ ፓርቲ ነው እኮ። አንድ ፓርቲ ደግሞ ሁሉ ጊዜ ፍላጎቱ የራሱን ጥቅም ማስጠበቅ የራሱን ሁሉና ማስጠበቅ ስለሆነ ለዚህ ነው አፋኝ የሚሆነው ለዚህ ነው መብቶችን የማያስከብረውና እዚህ ላይ ነው ያለው ዋናው ችግር ቅድም ያነሳሁን እንጂ አፈጻጸም ችግር አይደለም።
ክብራትና ክብራን አድማጮች በ1922 እና 25 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት የአማርኛ ፕሮግራም እስከ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ሙዚቃ ቃና ነው የምንሻገረው። አዘጋጅና አቅራቢ ጽዮን ግርማ ናት። መስመሩ ያንቺ ነው ጽዮን። ከአድማጮችሽ ጋር መልካም ቆይታ።
እንደምናመሻችሁ እንደምናላችሁ ውድ የሙዚቃ ቃና አድማጮች፣ እንደተለመደው ለዛሬ የእንግሊዘኛ ዜማዎችን መራርጬ ከእናንተ ጋር አብሬያችሁ ለማምሸት እዚህ ስቱዲዮ 14 እገኛለሁ። ባለፈው ሳምንት ታዋቂውን አንጋፋውን ድምጻዊ አለማየሁ እሸቴን ነበር ይዤ ገብቼ ለእናንተ ሙዚቃዎችን እንደሚመራርጥላችሁ ተስፋ አደርጋለሁ ብዬ ቃል የገባሁት። ለዛሬ ግን አንዲት ወጣት በድምጿ ለረጅም ዓመታት የምታውቋትና የምትወዷትን አርቲስት የሙዚቃ ባለሙያ እዚህ ስቱዲዮ ይዣት መጥቻለሁ። እዚህ ስቱዲዮ ይዣት የመጣሁት በእንግድነት አይደለም፣ አብረን ልናስተናግዳችሁ ነው። መስታወት አራጋው ትባላለች። መስታወት ቪኦኤ የአሜሪካ ድምጽን ከአንድ ሳምንት በፊት ተቀላቅላለች። የተቀላቀለችውም አዲስ ቪኦኤ ጋቢና የተሰኘ ወጣቶችን የሚያዝናና የሚያስተምር ፕሮግራም ለመስራት ነው። ዛሬ እዚህ አብራኝ ሙዚቃ ትመርጣለች። መስታወት አራጋው እስቲ ለአድማጮቻችን ሰላምታን አቅርቢ።
እንደምናመሻችሁ እንደምንዋላችሁ የኢትዮጵያ አድማጮች እንዲሁም በድረ ገጽ ላይ የምታደምጡ በሙሉ፣ ከጽዮን ግርማ ጋር እንግዲህ ዛሬ ሙዚቃዎችን ይዘን ቀርበናል። የምናቀርባቸው ሙዚቃዎች በዝርዝር እሷ ተሰራበት ስለነበረ ይዛ የቀረበችው እሷ ናት። እኔ ከኋላ ሆኜ አግዛታለሁ ማለት ነው።
ባለፈው ሳምንት አሜሪካን የደረጃ ሰንጠረዥ ይዤ ነበረ የቀረብኩት፣ እሱን ነበር የጋበዝኳቸው። በዚህ ሳምንትም የአሜሪካን የደረጃ ሰንጠረዥ ከአንድ እስከ አስር ያሉትን ነው የምንጋብዘው። ብዙ ጊዜ አስረኛ ወደ አንደኛ ነው የሚሄደው፣ ነገር ግን ሰዓት ስለማይበቃ አንደኛና ሁለተኛ ላይ ያሉት ዘፈኖች ይቆረጣሉ። እኔ ገለብጬ ከአንደኛ ወደ አስረኛ ያሉትን ነው የምንሄደው። እንግዲህ የአሜሪካ ነገር ከመጣው በኋላ ያየሁት የደረጃ ሰንጠረዥ ላይ ዘፈናቸው ሲቀመጥ የሚሰጣቸው እድል አለ። የትኛውም የሬዲዮ ጣቢያ በየቀኑ የእነሱን ዘፈን ነው የሚያስተላልፈው እና እሱም እድል አላቸው። አሁን እኛ ጋር ዘፈኑን ቢወደድ የፕሮግራም አዘጋጁ ወይም የሬዲዮ ጣቢያ አቅራቢው እንደፈለገ ዝም ብሎ መረጥ መረጥ አድርጎ ነው የሚያስተላልፍላቸው። እዚህ ግን የደረጃ ሰንጠረዥ ላይ መቀመጣቸው አንድ ጥቅም የሚመስለኝ እሱ ነው። ምክንያቱም በየቀኑ ሁሉም አድማጭ እንዲሰማው እድል ይሰጣል።
በተለይም በሰለጠነው ሀገር የተለያዩ የሬዲዮ ጣቢያዎች፣ የተለያየ የሶሻል ሚዲያ፣ የተለያየ የቴሌቪዥን ጣቢያ በበዛበት ጊዜ አድማጭ በጣም ይከፋፈላል። ምንም ጥሩ ስራ እንኳን ይዘው ቢወጡ ለዚህ ነው ቶሎ ስኬት ላይ የማይደርሱት። እኛ ሀገር አሁን ነው እንጂ ትንሽ እየጠበበ ትንሽ አሁንም ጠቧል አይባልም ግን እየጠበበ የመጣው። በፊት ግን አንድ ማታ ህብረት ሬት ነው እንግዲህ በጣም ዝነኛ ነበር። ህብረት ሬት ላይ አንድ ዘፈን ማታ ታየ ማለት በነጋታው ያ ዘፋኝ ትልቅ ነው የሚሆነው። እዚህ ግን ይሄ ቢልቦርድ መኖሩ እና ዘፈኖቻቸው መደጋገማቸው በየሶሻል ሚዲያውም በየሬዲዮኑ ጣቢያዎችም እንደዚህ መሆኑ እነሱን ቶሎ አድማጭን የመያዝ ችሎታሉና ቶሎ የእውቅናቸውን የመጨመርም ወይም ደግሞ ያልታወቁ ከሆነ እውቅናን እንዲያገኙ ያደርጋቸዋል።
አዎ፣ የደረጃ ሰንጠረዥ ምርጫው የሚጠቅመው ለዚህ ነው። ያየሁትም እሱን በየቦታው የእነሱ ዘፈን ተደጋግሞ ይሰማልና ሳትወጅ በግድሽ ያ ዘፈን ጆሮሽ ውስጥ ይገባልና ይጠቅማቸዋል። ለማንኛውም ለዛሬ የአሜሪካን የደረጃ ሰንጠረዥን የተቆጣጠሩትን ድምፃውያን ከአንድ እስከ አስር እናሰማለን። እዚህ የደረጃ ሰንጠረዥ ላይ ሁሉም ወጣቶች ናቸውና በዚህ ሳምንት በአሜሪካን የደረጃ ሰንጠረዥ ላይ ወይም ቢልቦርድ ላይ አንደኛ ላይ የተቀመጠው ኦሚ የተባለ ድምፃዊ ስራ ነው። ባለፈውም ሳምንት የእሱ ዘፈን አንደኛ ላይ ነበር። ቺር ሊደር የሚለው ዜማ ነው። እስቲ ለአድማጮቻችን የኦሚን ቺር ሊደር የተሰኘውን ዜማ እንጋብዛቸው። ሁለተኛውን ግን መስታወት ናት የምትጋብዘው። ቺር ሊደር የኦሚ ዜማ ነው።
Motivation. My one solution is my queen, 'cause she stays strong. Yeah, yeah. She is always in my corner, right?
right there when I wanna. All these other girls are tempting, but I'm empty when you're gone. And they say, do you need me? Do you think I'm pretty? Do I make you feel like cheating? I'm like, no, not really, 'cause oh, I think that I found myself a cheerleader. She is always right there when I need her. That I found myself a cheerleader. She is always right there when I need her. She knows like a model. She grants my wishes like a genie in a bottle. Yeah, yeah. 'Cause I'm the wizard of love and I got the magic wand. All these other girls are tempting, but I'm empty when you're gone. And they say, do you need me? Do you think I'm pretty? Do I make you feel like cheating? I'm like, no, not really, 'cause oh, I think that I found myself a cheerleader. She is always right there when I need her. Oh, I think that I found myself a cheerleader. She is always right there.
ሊደር ከሚለው የኡሚ አንደኛ ዜማ ወደ ሁለተኛው ነው የምናልፈው። በነገራችን ላይ ኡሚም ጃማይካዊ ተወላጅ ወጣት ነው። እስቲ መስታወት አንቺ ልጠይቅሽ፣ በዚህ ሳምንት ሁለተኛ ላይ ያለው ማን ነው?
ቀደም እንደሰማው እሺ፣ ልትሸልይ ሳምቺ ነው እንደሰማው። እሺ፣ በመስማት ሽልማት ካለ አቤል ተስፋዬ በጣም ደስ የሚያሰኝ ነው። ማለት ሁላችንም የኢትዮጵያ ስም ስንሰማ ኢትዮጵያዊነታችን መቼም ደም ነውና ይስበናል። አቤል ተስፋዬ በትውልድ ኢትዮጵያዊ ከሆኑ ቤተሰቦች የተወለደ ግን በካናዳ ስለተወለደ ያው በደም ነው የምንለው። እሱ አሁን ካናዳዊ ነው። አማርኛ ቀላጥፎ የሚናገር ልጅ ነው እና እዚህ ደረጃ መድረሱ ታዋቂ መሆኑ በዓለም ደረጃ ደስ የሚያሰኝ ነው። የሀገራችንን ስም እሱ ይዞታል። አቤል ተስፋዬ ነው የሚባለውና ደስ ይላል። ደስ ብሎናል። ምንድን ነበር ያወጣው አልበም?
አትላንትና ከሰዓት በኋላ ነው አልበም የለቀቀው። Beauty Behind the Madness የሚል አልበም ነው የለቀቀው። ብዙዎቹ ማይክልን የሚተካ ድምጻዊ ብለው በየድረገጾቻቸው ከትላንትና ጀምሮ እንግዲህ ያደነቁት ነው። ብዙ ተብሎለታል ስለ አልበሙ፣ እንግዲህ የሚታይ ይሆናል። በነገራችን ላይ ደግሞ ሌላ እዚህ ዋሽንግተን ዲሲ ውስጥ የሙዚቃ ኮንሰርት አለው ጥቅምት አካባቢ ላይ ይመስለኛል። ዋሽንግተን ፖስት ላይ ትላንትና ነው ያነበብኩት። በመድረክ ስሙ ነው የሚጠሩት አቤል ተስፋዬ። የመድረክ ስሙ ዘ ዊኬንድ ነው። በሱ ነው የሚጠሩት። የህይወት ታሪኩን ሲጽፉና ሲዘግቡ ኢትዮጵያዊ ደም ያለው፣ ኢትዮጵያዊ የዘር ግንድ ያለው፣ ከኢትዮጵያኖች የተወለደ አማርኛ መናገር የሚችል ከአያቱ ጋር በማደጉ ምክንያት አማርኛ መናገር የሚችል ወጣት ድምጻዊ እያሉ ነው የሚዘግቡት እና የብዙሀን መገናኛዎች ከማይክል በኋላ የተፈጠረ ማይክልን የሚተካ ድምጽ ያለው አዲስ ወጣት ድምጻዊ ተገኝቷል እያሉ ነው ዘገባ የሚያቀርቡት።
ደስ ይላል።
በጣም ደስ ይላል። እና የቢልቦርድ ላይ እንግዲህ የአሜሪካን የደረጃ ሰንጠረዥ ላይ እስካሁን የመሪነቱን ይዟል። ሁለት ዜማ ብቻ አይደለም ያለው፣ አምስተኛ ዜማም የሱ ነው። 32ኛም ዜማ የሱ ነው። ከምርጥ 100 ዜማዎች ውስጥ 3 ዜማዎች አሉት። እስቲ የአቤል ተስፋዬን አይ ካን ፊል ማይ ፌስ የተሰኘውን ሁለተኛውን ዜማ ለአድማጮቻችን እንጋብዝና ተመልሰን እንምጣ።
I can feel my face when I'm with you, but I she'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary when we're deep in love. Yes, I know. Yes, I know. Girl, I know. She told me don't worry.
እንዴት ነው ወደቱ ወስታው
ደስ ይላል በተለይ የድምጹ ቃና በጣም ነው ደስ የሚለው
አዎ የድምጹ ቃና በጣም ደስ ይላል ለዚህም ይመስለኛል እዚህ ሀገር ያሉ በጣም ትልልቅ የቴሌቪዥን ጣቢያ ላይ የሚሰሩ እንደ MTV ላይ የሚሰሩ ጋዜጠኞች ድምጹ የማይክል ጃክሰንን አይነት ቃና አለው ብለው የሚናገሩትና አቤል ተስፋይ ዘ ዊኬንድ ከአዲስ አልበም ጋር መጥቷል በሚቀጥለው ሳምንት ምናልባት አልበሙ ላይ አዲስ ነገር ካየን እሱ ላይ እንመጣበታለን። ሶስተኛው ዜማ የሳሊንቶ ነው Watch Me ይሰኛል ዜማው እሱን እንጋብዝና ተመልሰን መጣለን። Don't do it for me. Now watch me whip. Kill it. Now watch me nae nae. Okay. Now watch me whip. Whip. Watch me nae nae. Why me do it? Now watch me whip. Watch me, nae-nae. Okay. Now watch me whip, whip. Watch me, nae-nae. Can you do it? Now watch me. Ooh, watch me. Watch me. Ooh, watch me. Watch me. Ooh, watch me. Watch me. Ooh, okay. Break your legs, right down, down and break your legs, break 'em. Break your legs, right down, down and break your legs, break 'em. Break your legs, right down, down and break your legs, break 'em. Break your legs, right down. Now I me bop, 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 bop. Now watch me whip, hey. Now watch me nae nae. Okay. Now watch me whip, whip. Watch me nae nae. Why me do it? Now watch me whip, kill it. Watch me nae nae. Okay. Now watch me whip, whip. Watch me nae nae. Can you do it? Now watch me, ooh, watch me, watch me, ooh, watch me, watch me, ooh, watch me, watch me, watch me, ooh, okay. Superman, okay. Now I'm me, yo. Now I'm me, Superman, okay. Now I'm me, duh.
ሶስተኛ ደረጃ ላይ ያለውን የሳሊንቶን ዜማ ዋች ሚ ነበር ያዳመጥነው። አሁን ደግሞ ወደ አራተኛው ዜማ ስንመለስ ሊን ኦን ሚል የሜጀር ሌዘርና የዲጄ ስኔክን ዜማ እናገኛለን። ከሱ በኋላ ቀጥለን እንደገና ወደ አምስተኛ ደረጃ ላይ ነው የምንመጣው። አቤል ተስፋዬ ነው የሚቀጥለው። አቤል ተስፋዬን ለመስታወት አረጋው እንድታስተዋውቀው ትቼ ሊኖን የተሰኘውን የሜጀር ሌዘርና የዲጄ ስኔክን ዜማ ልጋብዝ። አቤል ተስፋዬ በጣም ትልቅ ተሰጥኦ ያለው ልጅ ነው። ያመድረሱም የሚያስደንቅ ነው። በአምስተኛ ደረጃም የሚገኘው በዚህ በቢልቦርድ ላይ አቤል ነው። አሁንም ዘሂልስ የተሰኘው በአምስተኛ ደረጃ ላይ የሚገኘውን ሙዚቃ እንጋብዛችኋለን። እንግዲህ በመድረክ መለያ ስሙ ዘ ዊኬንድን ነው።
That's a real me when I'm fucked up. That's a real me.
አቤል ተስፋዬ ወይም ዘ ዊኬንድ ዘ ሂልስ ሲል የተጫወተውን ዜማ አዳምጠን ስንመለስ በስድስተኛ ደረጃ ላይ ሴሌና ጎሜዝን እናገኛታለን። ጉድ ፎር ዩን ትጫወትና ወደ ሰባተኛው ዜማ ላይ እንመጣለን።
I just wanna look good for ya, Let me show you how proud I am to be yours. Even if it's just a mess on the floor, I still look good for ya, I'm in my marquee diamonds, I'm a marquee diamond. Could even make that Tiffany jealous. You say I give it to you high. I just wanna look good for you, I just wanna look good for you, Let me show you how proud I am to be yours. Leave this dress a mess on the floor. Still look good for you,
ስድስተኛ ደረጃ ላይ ካለችው ከሴሌና ጎሜዝ ጉድ ፎር ዩ ወደ ሰባተኛ ዜማ ላይ ደርሰናል። መስታወት አራቀው ሰባተኛ ላይ ያለችው ማናት?
ሰባተኛ ላይ ያለችው ራቼል ፕላተን ትባላለች። ፋይት ሶንግ ነው የዘፈኑ ርዕስ። እንደምትወዱት ተስፋ እናደርጋለን። ብዙ ሰው እዚህ ወዶታል፣ ብዙ ሰው መርጦታል። ስለመረጠውም ነው እዚህ ደረጃ ላይ የደረሰው። ስለዚህ እንግዲህ አድምጡት፣
ይጋበዙልን። ፋይት ሶንግ ራቼል ፕላተን።
ከሰባተኛ ደረጃ ላይ ካለው ከራቸል ፕላተን ፋይት ሶንግ ወደ ስምንተኛ ደረጃ ላይ መጥተናል። ስምንተኛ ደረጃ ላይ ያለው ዜማ በዚህ ሳምንት ነው ስምንተኛ ደረጃ ላይ የመጣው። ባለፉት 6 እና 7 ሳምንታት ይሄንን ዜማ አላየሁትም ነበር። ፊቲ ዋፕ ነው 6 7 9 ይላል የዜማው ርዕስ።
Is it money or it's me? I smoke 20, smell the weed. I got honeys in my V. They like Monty, can you be my baby daddy? I'm like, yeah. I got robins on my jeans. You see the wings on every pair. All you see is Remy boys. You know my niggas everywhere. And if somebody got a problem, we could meet up anywhere. Now go say something. Don't you niggas play dumb. You know where we came from. And you don't want sauce, no A1.
I'm like, yeah, she's fine. Wonder when she'll be mine. She walk past like crazy.
በነገራችን ላይ ባለፈውም ሳምንት ፊቲዋፕ 8ኛ እና 9ኛን ይዞን ነበር፣ ግን ዜማው ሌላ ነበር። አሁን 9ኛ ላይ ያለው ለረጅም ሳምንታት 9 እና 7 8 እያለ የቆየው ትራፕ ኩን የተሰኘው የፊቲዋፕ ዜማ ነው።
I'm like, hey, what's up, hello? Since you're pretty as soon as you came in the door. I just wanna chill, got a sack for us to roll. Married to the money, introduced her to my stove. Showed her how to whip it, now she remixing for low. She my trap queen, let her hit the bando. We be counting up, watch how far them bands go. We just set a goal, talking matching Lambos. A 56 a gram, 500 grams though. Man, I swear I love her, how she worked the damn pole. Hit the strip club, we be letting bands go. Everybody hate her, we just call them fans though. In love with the money, I ain't never letting go. And now you're high with my baby, baby. I just left the mall, I'm getting fly with my baby, yeah. And I get ride with my baby, baby. I be in the kitchen cooking pies with my baby, yeah.
ዘጠነኛ ላይ ከደረስን መሰነባበታችን ነው። በሚቀጥለው ሳምንት ቃል የቀባውትን ድምጻዊ ይዤ ለመቅረብ ሞክራለሁ። መስታወት አራጋውም አለፍ አለፍ እያለች እየመጣች ይህን የሙዚቃ ቃና ፕሮግራም ላይ ዘፈኖችን እየመራረጠች ልትጋብዛችሁ ቃል አስገብቻታለሁ።
አዎ እመጣለሁ። ስላስደነገጠችኝ ነው ግን እመጣለሁ። ደስ ይለኛል ከአድማጮች ጋር የኔን ምርጫዎች ባሰማ ደስ ይለኛል።
ለዛሬ 10ኛ ደረጃ ላይ በሚገኘው Shut Up and Dance በሚለው ዜማ እንሰናበታለን። አድማጮቻችንን Walk the Moon የተሰኘው የሙዚቃ ባንድ ነው የተጫወተው። አድማጮቻችን በሚቀጥለው ሳምንት እስከምንገናኝ ለዛሬ በዚህ Shut Up and Dance በተሰኘው ዜማ እንሰነባበት።
ደማከም ጊዜ ሰላም ደሩ
ደና ደሩ
my arm. I don't know how it happened. We took the floor.
አድማጮች ከመሰነባበታችን በፊት አንድ አፍታ ማጠቃለያ ዜና ላሰማ። የተባበሩት መንግስታት የጸጥታው ምክር ቤት የደቡብ ሱዳን ተፋላሚ ወገኖች አዲስ የተፈረመውን የሰላም ስምምነት ሙሉ በሙሉ ተግባራዊ የማያደርጉ ከሆነ ማዕቀቦች ለመጣል ዝግጁ መሆኑን አስታውቋል። ከምክር ቤቱ ፕሬዝደንታዊ ጽህፈት ቤት የወጣው መግለጫ ሁለቱ ወገኖች ተኩስ አቁሙን በአስቸኳይ እንዲያከብሩ ይጠይቃል። የግብጽ ፍርድ ቤት ሶስቱን የአልጀዚራ ጋዜጠኞች እንደገና በተካሄደው የፍርድ ሂደት የታገደውን ሙስሊም ወንድማማችነት ፓርቲን አግዛችኋል በማለት የሶስት ዓመት እስራት ብይን አስተላልፎባቸዋል። የአልጀዚራ ተጠባባቂ ስራ አስኪያጅ ሙስተፋ ስዋግ ብይኑ ምንም አይነት ምክንያታዊ ወይም ትክክለኛነት የሌለው ነው ሲሉ አውግዘውታል። ሶሪያ ውስጥ በሚንቀሳቀሰው እስላማዊ መንግስት ነኝ በሚለው ቡድን ላይ በዩናይትድ ስቴትስ መሪነት በተከፈተው የጥቃት ዘመቻ የቱርክ ተዋጊ ጀቶች የመጀመሪያውን የአየር ጥቃት ማካሄዳቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል።
የአሜሪካ ድምጽ ራዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚያስተላልፈውን የአማርኛ ስርጭት እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራማችን ከምሽቱ 1 ሰዓት በ1431 መካከለኛ ሞገድ፣ በመደበኛው ፕሮግራማችን ደግሞ ከምሽቱ 3 ሰዓት ላይ መልሰን እስከምንገናኝ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር በዚሁ ሰናበታለሁ። አድማጮች ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.